ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለም ጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም ላይ የስነ ምግባር ምርመራ እንዲደረግ ስትል ኢትዮጵያ በደብዳቤ ጠየቀች። የዓለም ጤና ድርጅት ወደ ትግራይ ክልል መድኃኒቶችን እንዳያስገባ በኢትዮጵያ መንግስት ተከልክሏል ሲሉ ዶክተር ቴድሮስ አድሃኖም ሰሞኑን የኢትዮጵያን መንግስት መውቀሳቸውን ተከትሎ ነው ክሱ የቀረበው። ዝርዝሩን በእለቱ አብይ ርዕስ ይዘናል።
እነሱ በሚተኩሱት መሳሪያ በጣም ብዙ ንጹሃን ስለሞቱ ህይወታቸውን ለማትረፍ ሲሉ ወደ ጫካና ወደ የተራራው ሄዶ እዛ አካባቢ ነው ያሉት። ከተማ ላይ ህዝብ የለም።
የአባላ ከተማ ከንቲባ አቶ ጣሂር ሐሰን ናቸው የሰማችኋቸው። በአፋር ክልል ሰሜናዊ ዞን ክልሉን ከትግራይ ክልል ጋር በሚታዋስ ነው ከተማቸው ላይ በየቀኑ እየተሰነዘረ ነው ያሉትን ጥቃት አስመልክቶ ከተናገሩበት የተወሰደ ነው። የዚህም ዝርዝር ደርሶናል፣ በዜና መጽሔት ክፍለ ጊዜ ይቀርባል። አርብ ጥር 6 2014 ዓ.ም ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። አስተናጋጃችሁ አሉላ ከበደ ነኝ። ሌሎች በርከት ያሉ በወቅታዊ ጉዳዮች ላይ ያተኮሩ ቅንብሮችና ዘገባዎችም ይዘናል። ከዕለቱ ዜና አቅራቢ ደረጀ ደስታ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉ፣ ከማኅበራዊ መገናኛ ገጾቻችን አሰናጇ አበባየሁ ገበያው፣ ከዕለቱ ዋና አዘጋጅ ጽዮን ግርማና እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንቆያለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮቻችን፣ እንደምን አመሻችሁ። ደረጀ ደስታ ነኝ። የምሽቱን የዓለም ዜናዎች አሰማችኋለሁ። የዓለም ምግብ ድርጅት WFP እየተባባሰ ባለው ውጊያ ሳቢያ በሰሜን ኢትዮጵያ የሚካሄደው የነፍስ አድን ምግብ እርዳታና የነዳጅ አቅርቦት ሊቆም ነው ሲል ዛሬ ባወጣው መግለጫ አስጠንቅቋል። የኢትዮጵያ መንግስት ኮሚኒኬሽንስ በበኩሉ ትናንት ባወጣው መግለጫ ለትግራይ ክልል የዕለት ደራሽ እርዳታ ያለምንም መስተጓጎል እንዲቀርብ ለማስቻል በየጊዜው ከአጋር አካላት ጋር ምክክር በማድረግ እየሰራ ይገኛል ብለዋል። ኤደን ገረመው ዝርዝሩን ይዛለች።
በሰሜን ኢትዮጵያ በግጭቱ መባባስ የዓለም ምግብ ድርጅት ተሽከርካሪዎች ካለፈው ታህሳስ ወር አጋማሽ ጀምሮ መቀሌ መድረስ ያልቻሉ መሆኑን ድርጅቱ በመግለጫው አመላክቷል። በትግራይ የተመጣጠነ ምግብ እጥረት ላለባቸው ህጻናትና ሴቶች የሚታደለው የእህል ክምችት እየተመናመነ መምጣቱን የገለጸው የዓለም ምግብ ድርጅት የመጨረሻውን እህል፣ ጥራጥሬና ዘይት በሚቀጥለው ሳምንት አድሎ እንደሚጨርስ አስታውቋል። የመንግስት ኮሚኒኬሽን አገልግሎት ትላንት ባወጣው መግለጫ የኢትዮጵያ መንግስት ለትግራይ ክልል ህዝብ የዕለት ደራሽ እርዳታ ያለምንም መስተጓጎል እንዲቀርብ ለማስቻል በየጊዜው ከአጋር አካላት ጋር ምክክር በማድረግ እየሰራ ይገኛል ብሏል። መግለጫው በመቀጠልም ምንም እንኳን ቀደም ብለው እርዳታ ጭነው ወደ ትግራይ ክልል ገብተው ያልተመለሱ 1010 ከባድ ተሽከርካሪዎች በክልሉ መኖራቸውን እያወቀ በዓለም ምግብ ፕሮግራም ባለቤትነት ስር ያሉ 118 ከባድ ተሽከርካሪዎች በሙሉ አቅማቸው የእርዳታ ማጓጓዝ ስራ እንዲሰሩ ፈቅዷል። እርዳታውንም ለሚያጓጉዙ ሹፌሮችም ሙሉ የደህንነት ዋስትና እንዲያገኙ አድርጓል ብሏል። የዓለም የምግብ ድርጅት የምስራቅ አፍሪካ ዳይሬክተር ዶክተር ሚካኤል ደንፎርድ አሁን የትኞቹን ከረሃብ ለማዳን የትኞቹን ማስራብ እንዳለብን መምረጥ ይኖርብናል ማለት ነው ብለዋል። የኢትዮጵያ መንግስት ኮሚኒኬሽን በመግለጫው አሁንም ለአንድ ወገን ባጋደለው አቋማቸው በመጽናት የሽብር ቡድኑ ወደ ትግራይ የሰብአዊ እርዳታ እንዳይገባ እንቅፋት መሆኑን በግልጽ አለማንሳታቸው በተዛባ አመለካከታቸው መጽናታቸውንና ውገናቸው ለህዝብ ጥቅም ሳይሆን ለፖለቲካ አጀንዳ መሆኑን ያመላክታል ሲል ወቀሳውን አሰምቷል። የዓለም ምግብ ድርጅት በበኩሉ ሁሉም ወገኖች ግጭቱን አቁመው የእርዳታ አቅርቦት መስመር ክፍት እንዲያደርጉ በዛሬው መግለጫው ጠይቋል። የምግብ ድርጅቱ በትግራይ 2.1 ሚሊዮን፣ በአማራ 650 ሺህ እንዲሁም በአፋር 534,000 ሰዎች ዘንድ የምግብ እርዳታ ለማድረስ ያቀደ መሆኑን አስታውቋል። ይሁን እንጂ ከሚቀጥለው ወር ጀምሮ በገንዘብ እጥረት ሳቢያ በሁሉም የሰሜን ኢትዮጵያ አካባቢዎች የምግብ እርዳታ ሊኖረው እንደማይችልም አስታውቋል። በመሆኑም የ337 ሚሊዮን ዶላር የገንዘብ እርዳታ የጠየቀ ሲሆን በሶማሊያ ድርቅ ለተጎዱ ደግሞ 170 ሚሊዮን ዶላር ጠይቋል።
በሱዳን ትናንት አሙስ ቀጥሎ የዋለውን የተቃውሞ ሰልፍ ለመበተን የሱዳን ጸጥታ ኃይሎች ተቀጣጣይ መሳሪያዎችንና የአስለቃሽ ጋዝ መጠቀማቸውን የዲሞክራሲ ደጋፊ ተቃዋሚዎች አስታወቁ። በካርቱም እና በምዕራብ የሱዳን ክፍለ ግዛት በመትገኘው ዳርፉር በተደረገው የተቃውሞ ሰልፎች 6 ሰዎች መቁሰላቸው ተገልጿል። ወታደራዊ መፈንቅለ መንግስት ከተካሄደ እስካሁን 63 ሰዎች መገደላቸውና በመቶዎች የሚቆጠሩ መቁሰላቸውን የህክምና ቡድን አባላት አስታውቀዋል። ተቃዋሚዎቹ የሱዳን ወታደራዊ መሪዎች ከስልጣን ተወግደው በሲቪል መንግስት የሚመራ የሽግግር መንግስት እንዲቋቋም የሚጠይቁ መሆኑን ተመልክቷል። የተባበሩት መንግስታት ካለፈው ሰኞ ጀምሮ በሁሉም የፖለቲካ ድርጅቶች መካከል ንግግር እንዲኖር ጥረት እያደረገ መሆኑን አስታውቋል። መንግስት አልባ በመሰለችው ሱዳን የውጭ እርዳታ መቋረጡም ተነግሯል። ሱዳን በአስር ሺዎች የሚቆጠሩ ሰዎች ተቃዋሚዎቿን በየለቱ የሚያካሂዱባት አገር ስትመስል በተቃዋሚዎቹ ላይ የሚደርሰው ጥቃትም በዚያው መጠን መቀጠሉ ይስተዋላል። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ፕሬዝደንት ባይደን ከ100 እና ከዚያ በላይ ሰራተኞች ያሏቸው የንግድ ድርጅቶች ሰራተኞቻቸውን የኮቪድ-19 ክትባት መውሰዳቸውን ማረጋገጥ ይኖርባቸዋል በሚል ያወጡትን ትዕዛዝ ትናንት አሙስ በሰጠው ውሳኔ ውድቅ አደረገው። በሌላም በኩል ጠቅላይ ፍርድ ቤቱ የፌደራል መንግስቱን ድጎማ በሚወስዱ የጤና ተቋማት የሚሰሩ ሰራተኞች ክትባቱን መውሰድ ግዴታ ያለባቸው መሆኑን በማጽደቅ ወስኗል። ፕሬዚደንት ባይደን የጠቅላይ ፍርድ ቤቱን ውሳኔ አስመልክቶ ትናንት በሰጡት መግለጫ ጠቅላይ ፍርድ ቤቱ በሳይንስም ሆነ በሕግ ተገቢ በሆነውና ማንም ሰው በቀላሉ ሊገነዘበው የሚችለውን የህይወት አድን መስፈርት በትላልቅ የንግድ አገልግሎት ዘርፍ ለሚሰማሩ ሰራተኞች መከልከሉ አሳዝኖኛል ብለዋል። 10 ሚሊዮን የሚሆኑ ሰራተኞች አሉበት በተባለው በጤናው ዘርፍ የተላለፈውን ውሳኔ ግን በደስታ የተቀበሉት መሆኑን ባይደን አስታውቀዋል። የፍሎሪዳው ሴናተር ሪክ ስካት የጠቅላይ ፍርድ ቤቱ ውሳኔ የፌደራል ስልጣናቸው ከገደብ በላይ ያለፈ ለመጣው ባይደን ንጉስ አለመሆናቸውን በመንገር ግልጽ መልእክት አስተላልፈውላቸዋል በማለት አደንቀውታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በሪፐብሊካን ሴናተሮች ለወራት ታግዶ ቆይቷል በሚባለው ድምጽ የመስጠት መብቶች ድንጋጌ ላይ ክርክር ለመክፈት ያስችላል ያሉትን የህግ መወሰኛ ምክር ቤቱን የአስተራር መመሪያዎች ለመለወጥ ፕሬዝደንት ባይደን እና ዲሞክራቲክ እንደራሴዎቹ በጀመሩት ጥረት ቀጥለዋል። ይህ በሁለቱ ወገኖች የተገባበት ፍጥጫ በዲሞክራሲያዊ ሂደቱ ጉዳይ ላይ እየተካሄደ ያለው የተካረረ እሰጥ አገባ እጅግ ከፍተኛ ጡዘት ነው እየተባለ ነው። የተወካዮች ምክር ቤቱ ሪፖርተራችን ኬትሪክ ጊብሰን ያጠናቀረችውን ዘገባ ጽዮን ግርማ ታቀርባለች።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትላንት ተወካዮች ምክር ቤት ሄደው ያደረጉት ንግግር አስተዳደራቸው ከአውራ ጉዳዮች እንደ አንዱ የያዘው ድምጽ የመስጠት የመብቶች ህግን ለማጸደቅ ግፊት ለማድረግ የተንቀሳቀሱበት አንድ ተጨማሪ ሙከራ ነበር።
As long as I have a breath in me, as long as I'm in the White House, as long as I'm in the
White House ውስጥ እስካለሁ በአጠቃላይ በተሳትፎ የተንቀሳቀስኩ ባለሁበት ጊዜ ሁሉ መፋለሜን አላቆምም።
ይህንን ለወራት አልንቀሳቀስ ያለ አጀንዳ ወደፊት እንዲገፋ ለማድረግና ለማጸደቅ ፕሬዝዳንቱና ዴሞክራቲክ ሴናተሮቹ እያሰቡ ያሉት አንድ መንገድ እኩል በተከለለው የህግ መወሰኛው አስፈላጊ የሆነውን 60 ድምጽ የሚጠይቅ ደንብ መቀየር ነው። እንቅስቃሴውንና አጋጣሚውን ታሪካዊ ብለው የጠሩት የዋይት ሃውስ ቃል አቀባይ ጄን ሳኪ ዲሞክራሲያችንን ለመጠበቅ የተፈጠረ እድል ብለው ታል የአሜሪካ ዲሞክራሲ መሰረት የሆነውን መንገድ መጠበቅ መንከባከብ ይኖርብናልም ብለዋል። አካሄዱና ውሳኔውም ሁሉንም ፓርቲዎች ያሳተፈና ያቀፈ የመሆኑን አስፈላጊነትም ተቆመዋል። ይሁን እንጂ ዋይት ሃውስ አልሰበክ ካለው የሪፐብሊካኑ ግማሽ ሴኔት በተጨማሪ ዲሞክራቷን የአሪዞና ሴናተር ክሪስተን ሲነማንም ማሳመን ተስኖታል። እርሳቸውን ካልያዙ ዋናውን ህግ ብቻ ሳይሆን የሴኔቱንም አሰራር ማስለወጥ አይቻላቸውም። ከመቶቹ ሴናተሮች የ60 ድምጽ የሚጠይቀውን ህግ መለወጥ የሀገሪቱን ዲሞክራሲ እንደሚጎዳ ሴናተር ሲነማ ተናግረዋል። 50ው ሪፐብሊካንና መሪያት ሚች ማክኔል ደግሞ የዋና ጉዳይ የሆነው የምርጫ መብቶች ህግ ረቂቅ ለውይይት እንዲነሳ እንኳን አልፈቀዱም።
ፕሬዚደንት ባይደን ሴኔት ዲሞክራት ቤንች ሻሪንግ actually shouting at the American
President Biden እና የሴኔት ዲሞክራቶች ከሚቀጥለው ሳምንት ጀምሮ መላውን መንግስት ሙሉ በሙሉ ዲሞክራቶች እስካልተቆጣጠሩት ድረስ አንዳች የከፋ ነገር ዘረኛ የሆነ ድምጽ የመስጠት መብትን የሚጋፋው ዥምብር ዲሞክራሲያችንን እስከውዲያኛው ያጠፋል ይላሉ። በአሜሪካ ህዝብ ላይ እየጮሁበት ነው።
ዲሞክራቶች የሚሉት ደግሞ አዲሱ የህግ ረቂቅ የህዳጣንን የህብረተሰብ ክፍሎችን ለአስሮች አመታት በመድሎና ድምጽ ከመስጠት በመታገድ የኖሩ ጥቁር አሜሪካውያንን ድምጽ የመስጠት እድል ያሰፋል ባይ ናቸው። ቁጥሩ የበዛ አሜሪካዊ ይህንን ድምጽ የመስጠት መብቶችን ህግ ቢደግፈውም ሐሳቡ በፓርቲ መስመር የተከፈለ መሆኑን ቅኝቶች አሳይተዋል።
በድንበሯ አቅራቢያ 100 ሺህ የሩሲያ ወታደሮች የሰፈሩባት ዩክሬን ከፍተኛ የሳይበር ጥቃት የደረሰባት መሆኑን አስታወቀች። የባሰው ሊመጣ እንደሚችልም ዛሬ ባወጣችው መግለጫ ዜጎቿን አስጠንቅቃለች። የዩክሬን መግለጫ የወጣው በሩሲያና በምዕራባውያን አገሮች መካከል ሰሞኑን የተደረጉት ስብሰባዎች ምንም አዲስ ውጤት ያላመጡ መሆኑ ከተገለጸ በኋላ ነው። የዩክሬን ባለስልጣናት የውጭ ጉዳይ ሚኒስቴርን፣ የካቢኔ ጽህፈት ቤቱን፣ የደህንነትና መከላከያን ጨምሮ የመንግስት ተቋማት በሙሉ በሳይበር ጥቃቱ የተመቱ መሆናቸውን ባለስልጣናቱ አስታውቀዋል። ለህዝብ በቴሌቪዥን የተላለፈው መልእክት ሁሉም የግል መረጃዎቻችሁ ክፍትና የህዝብ በሆነው አውታረ መረብ ላይ ተጭኗል ብለዋል። በኮምፒውተር የተጫነው የግል መረጃዎቻችሁ በሙሉ ጠፍተዋል። መልሶ ማግኘት አይቻለም። ስለዚህ ሁሉም የግል መረጃዎች ለሁሉም ክፍትና የተጋለጡ በመሆናቸው እናዝናለን ብለዋል። የዩክሬን የውጭ ጉዳይ ሚኒስትር ቃል አቀባይ ለጋዜጠኞች በሰጡት መግለጫ ከዚህ ድርጊት ጀርባ ማን እንደሆነ ለመግለጽ ጊዜው ገና መሆኑን ተናግረዋል። ይሁን እንጂ ሩሲያ ከዚህ በፊት ተመሳሳይ ጥቃት መፈጸሟን ገልጸዋል። ሰሜን ኮሪያ ዛሬ አርብ ሌላ 2 ተጨማሪ የባሊስቲክ ሚሳኤሎችን መመኮራን አስታወቀች። ይህ አዲሱ የአውሮፓውያን አመት በገባ በሁለት ሳምንት ውስጥ 3ኛው መሆኑ ተመልክቷል። ሰሜን ኮሪያ ሙከራውን ያካሄደችው የሰሜን ኮሪያ የውጭ ጉዳይ ሚኒስትር ዩናይትድ ስቴትስ ትናንት ላወጣችው አዲስ ማዕቀብ ጠንካራ ምላሽ እንሰጣለን ባሉ ማግስት መሆኑ ተገልጿል። የደቡብ ኮሪያ ባለስልጣናት ሰሜን ኮሪያ ለሙከራ የተከሰቻቸው 2 አጫጭር የባሊስቲክ ሚሳኤል መሳሪያዎች ከሰሜን ፒዮንግያንግ ክፍለ ግዛት ዛሬ አርብ ከሰዓት በኋላ የተተኮሱ መሆኑን አስታውቀዋል። ሰሜን ኮሪያ ባለፉት 10 ቀናት ብቻ 4 የተለያዩ ሚሳኤሎችን በተለያዩ ቀናት መመኮሯ ተመልክቷል። ዩናይትድ ስቴትስ በዚህ ሳምንት ጠንካራ መግለጫ ያወጣች ስትሆን የአገሪቱን የጦር መሳሪያ አቅም በማሳደግ ይሰራሉ ባለቻቸው በ5 የሰሜን ኮሪያ ዜጎች ላይ ማዕቀብ ማስተላለፏ ይታወቃል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀልስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ ጥር 6 2014 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። ባለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ላይ የስነ ምግባር ምርመራ እንዲደረግ ስትል ኢትዮጵያ በደብዳቤ ጠየቀች። የኢትዮጵያ መንግስት ለቦርዱ በጻፈው ደብዳቤ የህወሓት ንቁ አባልና ደጋፊ ሆነው ቀጥለዋል ያላቸውን ዶክተር ቴድሮስ አድሃኖም ጽህፈት ቤታቸውን የፖለቲካ ጥቅማቸውን ለማራመጃ እየተጠቀሙበት ነው ሲልም ከሷል። የዓለም ጤና ድርጅት መድኃኒቶችን ወደ ትግራይ ክልል እንዳያስገባ በኢትዮጵያ መንግስት ተከልክሏል ሲሉ ዶክተር ቴድሮስ አድሃኖም ሰሞኑን የኢትዮጵያ መንግስት መውቀሳቸውን ተከትሎ ነው ክሱ የቀረበው። ኬኔዲ አባተ ዝርዝሩን ይዟል።
የኢትዮጵያ ውጭ ጉዳይ ሚኒስቴር ለዓለም ጤና ድርጅት ስራ አስፈጻሚ ቦርድ ላኩት ባለው ደብዳቤ የድርጅቱን ታማኝነት አደጋ ላይ ጥለዋል ባላቸው የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ላይ ያለውን ተቃውሞ መግለጹን አስታውቋል። ዶክተር ቴድሮስን ለዓለም አቀፉ የጤና አካል ከፍተኛ ሹመት ያቀረበችው ኢትዮጵያ ብትሆንም ከቢሮአቸውና ከኃላፊነታቸው የሚጠበቀውን ሙያዊ ግዴታ አላሟሉም ይላል ደብዳቤው። ኢትዮጵያ ከኤርትራ ጋር ያላትን ግንኙነት ጀምሮ በኢትዮጵያ የውስጥ ጉዳይ ጣልቃ ሲገቡ መቆየታቸውንም በደብዳቤው መግለጹን ያስታወቀው ሚኒስቴሩ በኢትዮጵያ ፓርላማ በአሸባሪነት የተፈረጀው የህወሓት ንቁ አባልና ደጋፊ ሆነው ቀጥለዋል ሲልም ዶክተር ቴድሮስን ከሷል። ይህ የክስ ደብዳቤ የተጻፈው ዶክተር ቴድሮስ ሰሞኑን የሰጡት መግለጫ በፌደራል መንግስት በአማራና በአፋር ክልል ባለስልጣናት ተቃውሞ በገጠመው ማግስት ነው። የዓለም ጤና ድርጅት ዳይሬክተሩ ዶክተር ቴድሮስ ሰሞኑን በሰጡት መግለጫ ከአንድ አመት በላይ በከበባ ውስጥ ይገኛል ያሉት የትግራይ ክልል በተወሳሰበ ችግር ውስጥ መሆኑን ገልጸው ወደ ክልሉ መድኃኒት ማስገባት እንዳልተቻለ ተናግረዋል።
We have been trying from WHO side to have access to send drugs to Tigray.
በዓለም የጤና ድርጅት በኩል ወደ ትግራይ እንዲሁም በግጭቱ ጉዳት በደረሰባቸው የአፋርና አማራ ክልል አካባቢዎች መድኃኒቶችን ለመላክ እየሞከርን ነው። ወደ አፋርና አማራ እንድንልክ ሲፈቀድልን ወደ ትግራይ ክልል ግን እንድንልክ አልተፈቀደልንም። የትግራይ ሚኒስትር ጽህፈት ቤትን፣ የውጭ ጉዳይ ሚኒስትርንና ሁሉንም የሚመለከታቸው አካላትን ጠይቀናል። ፈቃድ ግን አላገኘንም።
But no permission.
በተለይ ከሐምሌ ወር ጀምሮ ከዓለም ጤና ድርጅት ምንም አይነት የሕክምና ድጋፍ ማቅረብ እንዳልተቻለም ነው የተናገሩት። ዶክተር ቴድሮስ ይህን መግለጫ መስጠታቸውን ተከትሎ ከኢትዮጵያ መንግስት የተለያዩ አካላት በእርሳቸውና በድርጅታቸው ላይ ትችትና ክስ ቀርቦባቸዋል። የመንግስት ኮሚኒኬሽን አገልግሎት አሸባሪው ያለው ቡድን የአማራና አፋር ክልሎችን በወረረበት ወቅት ፈጽሟል ያላቸውን ሆስፒታሎችንና የጤና ጣቢያዎችን የመዝረፍና የማውደም፣ ንጹሃንን የመድፈርና የመግደል ድርጊት አላወገዙም ያላቸው እንደ ዓለም ጤና ድርጅት ያሉ ለሁሉም ሰው በእኩል ቆመናል የሚሉ ዓለም አቀፍ ተቋማትን ተችቷል። በተቃራኒው የህውሃትን ፕሮፓጋንዳ ተቀብለው እያስተጋቡ ይገኛልን ብሏል ሚኒስቴሩ። በተባበሩት መንግስታት የኢትዮጵያ ቋሚ ልዑክም የዓለም ጤና ድርጅት ዋና ዳይሬክተር ኢትዮጵያን ከሚመለከቱ ጉዳዮች ሁሉ ራሳቸውን በአስቸኳይ ማግለል አለባቸው ሲል በትዊተር ገጹ አሳስቧል። የዶክተር ቴድሮስን መግለጫ አድሏዊ ነው በሚል የተቃወሙት የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር ዘላለም ልጃለም እንዲሁም በትግራይ ክልል አዋሳኝ ስፍራ ላይ በጦርነት ቀጠና ላይ የሚገኘው የአፋር ክልል አዳር ወረዳ መንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ አብዱ አሊ ትናንት ለአሜሪካ ድምጽ በሰጡት አስተያየት ይህን ብለዋል።
6 ወራት ጥላት በክልላችን በሚቆይበት ጊዜ ምንም አይነት ሰብአዊ ድጋፍ የትኛውም ያለም ዩኤን ኤጀንሲ ባለው ኢንተርናሽናል ኤንጂኦን ባለው ምንም አይነት ድጋፍ አላደረገም። የምግብ ብቻ ሳይሆን የጤና አገልግሎት ተቋርጧል። የዓለም የጤና ድርጅትም ገብቶ ድጋፍ ያደረገበት ሁኔታ የለም። በተደጋጋሚ ጥያቄዎችን እያነሳን በጎ ምላሽ ያገኘንበት ሁኔታ የለም።
እርዳታ ወደ ትግራይ ክልል የሚገባበት አማራጭ መንገድ የለም። ለምን? በባህላ በኩል ያለው ጦርነት ራሳቸው ከፍተው በባህላ በኩል ጦርነት እያካሄዱ ነው። እነሱ በቆቦም በኩል ጦርነት እየተካሄደ ነው። እናስገባ ቢባል እንኳን ማለት ነው ሁሉም መግቢያ በሮቹ በአፋር በኩል ነበር እስከዛሬ የሚገባላቸው እርዳታዎቹ። በዛ በኩል ራሳቸው ጦርነት ከፍተው ወረራ አድርገው በባህላ ከተማ ላይ ማለት ነው እስካሁን በመድፍ እየደበደቡ ስለሆነ እርዳታ የሚገባበት አማራጭ የለም። እና እሱ ያው ለህወሓት ፕሮፓጋንዳ ነው የሚያደርገው እንጂ የጦርነት ቀጠና እንደሆነ ያውቃል። የመግቢያ መንገዶቹ በሙሉ ተደረሰራ ነው ራሱ ማለት ነው።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻም ትናንት ባወጣው ሳምንታዊ መግለጫው በአፋር አባላ መቀሌ ኮሪደር በኩል ወደ ትግራይ ክልል የሚጓዙ ሁሉም የሰብአዊ ድጋፍ የጭነት መኪኖች በአባላ ባለው ግጭትና የጸጥታ ችግሮች ምክንያት ከታህሳስ 5 ጀምሮ መንቀሳቀስ አለመቻላቸውን አስታውቋል። ከአንድ ዓመት በላይ ለትግራይ ምግብና መድኃኒት እንዳይቀርብ እየከለከለ ቆይቷል በማለት የኢትዮጵያን መንግስት የሚከሱት ዶክተር ቴድሮስ ይህም የዓለም ጤና ድርጅትን በእጅጉ እንደሚያሳስበው አስታውቀዋል። የውጭ ጉዳይ ሚኒስቴር ደግሞ በትናንቱ መግለጫው ጽፈት ቤታቸውን የፖለቲካ ጥቅማቸውን ለማራመድ ይጠቀሙበታል ያላቸው ዶክተር ቴድሮስ በኢትዮጵያ ያሉ ሰብአዊ ችግሮችን በአድሏዊነት ለመፍታት እንደሚሞክሩም ገልጿል። ዶክተር ቴድሮስ የዓለም ጤና ድርጅት የኢትዮጵያ ጽፈት ቤት ሰራተኞችን በመመደብ በኢትዮጵያ የድንገተኛ አደጋ ተጋላጭ መጠንን ከ1.8 ሚሊዮን ወደ 3.8 ሚሊዮን ህዝብ ከፍ በማድረግ ሰብአዊ ጣልቃ ገብነት እንዲፈጸም ለማድረግ ኃላፊነታቸውን አላግባብ እንደተጠቀሙም ደብዳቤው ያትታል። ይህም ለተባበሩት መንግስታት የጸጥታው ምክር ቤት የተሳሳተ መረጃ ለመስጠት ያደረጉት እንደሆነ ነው ሚኒስቴሩ የጠቆመው። በድርጊታቸውም ጎጂ የሆኑ የተሳሳቱ መረጃዎችን በማሰራጨት የዓለም ጤና ድርጅትን ስም ነጻነትና ታማኝነት ጎድተዋል ያለው የኢትዮጵያ ውጭ ጉዳይ ሚኒስቴር ይህም ህውሃት በኢትዮጵያ ህዝብ ላይ እየፈጸመ ነው ያለውን ሽብር በማህበራዊ ድረገጻቸው በግልጽ በመደገፍ ጭምር እንደሚንጸባረቅ ነው ያነሳው። ከዚህ ቀደምም ከኢትዮጵያ መንግስት መሰል ክስ የቀረበባቸው ዶክተር ቴድሮስ በወቅቱ በትዊተር ገጻቸው ባስተላለፉት መልእክት ውግንናዬ ለሰላም እንጂ ለየትኛውም ወገን አይደለም በማለት ማስተባበላቸው ይታወሳል። ይሁን እንጂ በትናንቱ ደብዳቤው ዶክተር ቴድሮስ ለህወሓት የገንዘብ ድጋፍ እንደሚያደርጉም የገለጸው የኢትዮጵያ መንግስት ሙያዊና ህጋዊ ኃላፊነታቸውን በመጣስ ፈጽመውታል ባለው የስነ ምግባር ጉድለት ዙሪያ በዓለም አቀፉ የሲቪል ሰርቪስ የስነ ምግባር ደንብ፣ የሰራተኞች ህጎችና የዓለም ጤና ድርጅት መመሪያዎች ላይ በተደነገገው መሰረት የዓለም ጤና ድርጅት ስራ አስፈጻሚ ቦርድ ምርመራ እንዲያደርግባቸው አሳስቧል። በዚህ ጉዳይ ላይ የዓለም ጤና ድርጅት ዳይሬክተር ዶክተር ቴድሮስ አድሃኖም ወይም ጽህፈት ቤታቸው ምላሽ እንዲሰጡ የአሜሪካ ድምጽ የአፍሪካ ቀንድ አገልግሎት በኢሜል ጥያቄ አቅርቦ ምላሻቸውን በመጠባበቅ ላይ ይገኛል። በዚሁ የኢትዮጵያ መንግስት ደብዳቤ ላይ ዘገባ ያጠናቀረው አሶሺየትድ ፕሬስም ከድርጅቱ እስካሁን ቀጥተኛ ምላሽ እንዳላገኘ ገልጿል። በሌላ በኩል የትግራይ ሐኪሞች ሰሞኑን ባደረጉት አንድ ስብሰባ እንዲሁም የአይደር ሆስፒታል ዳይሬክተር ለቪኦኤ በሰጡት ቃል ትግራይ ክልል ውስጥ በተፈጠረው የመድኃኒትና የህክምና መሳሪያዎች እጥረት ምክንያት ህሙማን እርዳታ ሳያገኙ እየሞቱ መሆናቸውን ገልጸው ነበር። ለዚህም ምክንያቱ እየተካሄደ ነው ባሉት የከበባ እገዳ መሆኑን ተናግረዋል። የኢትዮጵያ ጤና ሚኒስቴር የአማራና የአፋር ክልሎች ባለስልጣናትና የጤናው ዘርፍ ኃላፊዎች ደግሞ በሁለቱ ክልሎች ደርሰዋል ያሏቸውን የጤና ተቋማት ጉዳቶች ሲናገሩ የህወሓት ታጣቂዎች 42 ሆስፒታሎችን ጨምሮ ከ3000 በላይ የጤና ተቋማትን ማውደማቸውን ገልጸው ይህም በህክምና አገልግሎቶች ላይ ከፍተኛ ችግር መፍጠሩን አስታውቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ተከታዩ ደግሞ ወደ አፋር ይወስደናል። በአፋር ክልል ሰሜናዊ ዞን ክልሉን ከትግራይ ክልል ጋር በመታዋስነው አባላ ተብላ በመትጠራ ቦታ ላይ በየቀኑ እየተዘነዘረ ነው በተባለ ጥቃት የከተማዋና የአካባቢው ነዋሪዎች ከቀያቸው ሙሉ በሙሉ መፈናቀላቸውን የከተማዋ አስተዳደር ገለጠ። የአፋር ክልል መንግስት ለጥቃቱ ህዋትን ሲከስ ህዋት በበኩሉ ስካሁን በዚህ ጉዳይ ላይ በይፋ ያወጣው መግለጫ የለም። ካሁን ቀደም ግን በከተማዋ ይኖሩ በነበሩ የትግራይ ተወላጆች ላይ ጥቃት ተሰንዝሯል መባሉ ተመልክቷል። በሌላ በኩል ተፈናቅለው በተለያዩ ቦታዎች የሚገኙ ህብረተሰብ ክፍሎች መጠለያ፣ የምግብና የመድኃኒት አቅርቦት ችግር እንዳለባቸው ለአሜሪካ ድምጽ ገልጠዋል። መስፍን አራጌ ዝርዝሩን ይዟል።
የአባላ ከተማ ከንቲባ አቶ ጣሂር ሐሰን ከመቀሌ 40 ኪሎ ሜትር ርቀት ላይ ስለምትገኘውና ሁለቱን ክልሎች በቅርብ ስለምታዋስነው አባላ ከተማ ሲያስረዱ ህዋት ተቆጣጥሯቸው ከነበሩ የአማራና አፋር ክልሎች ለቆ ከወጣ በኋላ አባላ ላይ ተደጋጋሚ ጉዳት ማድረስ ቀጥሏል ይላሉ። አባላ የአፋር ክልል የንግድ ከተማ ስትሆን በአብዛኛው አፋር፣ የትግራይና የሌሎች ብሔር ነዋሪዎችን ጨምሮ በአጠቃላይ ወደ 50,000 የሚገመት ህዝብ ይኖርባት እንደነበር ቀደም ሲል ይወጡ የመንግስት የቁጥር መረጃዎች ይጠቁማሉ። ከንቲባ አቶ ጣሂር አሁን ነዋሪዎቿ በየቀኑ ከህዋት ኃይሎች እየተሰነዘረ ነው ባሉት የከባድ መሳሪያ ጥቃት ህይወታቸውን ለመታደግ ወደ አቅራቢያቸው የአፋር ወረዳዎች መሰደዳቸውን ገልጸዋል።
አሁንም ድረስ ያው አላቋረጠም ንጹሃንን መደብደብ፣ በከባድ መሳሪያ መደብደብ ታውን አላቆመም። በእግረኛም ያው ወረራ እየሞከረ ነው። ያው መጀመሪያው ነው ያው እንደሚታወቀው በየአካባቢው የሚያደርገውን ወረራና የንጹሃን ጭፍጨፋ ሙከራ ነው ያደረገው። ያኔ አልተሳካለትም። እስካሁን ግን አላቋረጠም። እስካሁን በከባድ መሳሪያ ንጹሃንን እየደበደበ ነው። በእግረኛም እየሞከረ ነው። ዘረፋ ለማድረግም ሙከራ እያደረገ ነው። ቢሆንም ግን ያው እንግዲህ አልተሳካለትም። ወደ ላይ ተመልሷል። ስቲል የቆመ ነገር የለም። ከባድ መሳሪያም እየተኮሰ ነው። ከከተማ ርቀት ባለው ቦታ ላይ ነው የሚገኘው።
አያይዘውም በጥቃቱ ከንጹሃን ሰዎች ሞት በተጨማሪ የአምልኮት ቦታዎች፣ የመንግስት ተቋማትና የግል ባለሀብቶች ንብረት እንደወደመ ዘርዝረዋል። አቶ ጣሂር በሰውና በንብረት ላይ ደረሰ ያሉትን ጉዳት በቁጥር ለመግለጽ እየተካሄደ ነው ያሉትን ጥናትና ማጣሪያ መጠበቅ እንደሚያስፈልግ ተናግረዋል።
አሁን ጥናቱን አልጨረስነውም። በጣም ብዙ ንብረት አለ። በተለይ የሃይማኖት ተቋማት፣ እስልምና ሃይማኖት ተቋማትም፣ መስጂዶችን፣ እዛ በዓላ ላይ ያለው ቤተክርስቲያን ከላይ በሚወረውሩት ከባድ መሳሪያ ፈራርሰዋል። ጉዳቱ እየተጠና ነው። የግለሰብ ቤቶች፣ ሰው ህይወት ላይም በጣም ከባድ ጉዳት ነው እያደረሱ ያሉት በከባድ መሳሪያ ማለት ነው።
የአፋር ክልል መንግስት ህወሓት አሁንም ድረስ ጥቃት ማድረስ ቀጥሏል ሲል ላቀረበው ክስ ከህወሓት በኩል እስካሁን በቀጥታ የተገኘ ምላሽ የለም። ወደ ክልሉም የስልክ አገልግሎት ባለመኖሩ በዚሁ ጉዳይ ላይ በቀጥታ ደውለን ምላሽ ለማካተት ያልቻልን ሲሆን ከዚህ ቀደም ግን በከተማዋ ይኖሩ በነበሩ የትግራይ ተወላጆች ላይ ጥቃት መሰንዘሩን ገልጿል። ከዚህ ቀደም አሁን ክልሉን በማስተዳደር ላይ የሚገኘውና ራሱን የትግራይ መንግስት በሚል የሚጠራው አካል ባወጣው የጽሁፍ መግለጫ ከ250 የሚልቁ የትግራይ ተወላጆች በማንነታቸው ብቻ አባላ ውስጥ መገደላቸውን መግለጹ ይታወሳል። ከ900 የሚበልጡት ደግሞ ከቤት ንብረታቸው በኃይል ተፈናቅለው ወደ እንደርታ ለመሄድ መገደዳቸውን፣ የተፈናቀሉትም በዋናነት ሴቶች፣ የእድሜ ባለጸጎችና ህጻናት መሆናቸውንም መግለጹ ይታወሳል። ቁጥራቸው ለጊዜው ያልታወቀ ሲል የገለጻቸው ሰዎችም ታስረው ወደ ሰመራ መወሰዳቸውንና በድርጊቱ ላይ የኤርትራ ሰራዊት ተሳትፏል ሲል ከሶ ነበር። በሌላ በኩል በንግድ ስራ ይተዳደሩ እንደነበር የገለጹት የአባላ ከተማ ነዋሪው አህመድ ሙሳ 6 ልጆቻቸውና የእድሜ ባለጸጋ አባታቸው ተፈናቅለው ተፈናቅለው ከፊሎቹ ወደ በርሃሌ ቃሪዎቹ ደግሞ ወደ ሌላ አካባቢ ለመሰደድ እንደተገደዱ ተናግረዋል።
በኋላ ላይ ከተጀመረው ውጊያ ውስጥ ዘውነዋሪ ነበርነና በጣም በአስቸጋሪ ታሰብት ጀመረው ውጊያ ላይ ያው ተፈናቅለን ምንም ሳንይዝ ያው በባዶ ሆነ የወጣ ነው። ልብስም ልጆቹም ልጅ ወዴት እንደሄደ አባቶች እንደሄደ ሳይታወቅ ወዛው የቀረ ንብረት እንኳን ህፃናት የምናነሳበት መንገድም ክፍተትም አልነበረም። በኋላ ያገኘ ሬሳውም ደግሞት ያው ሞሞቱም መቅረቱም ያልታወቀበትም አለ። አውሬ ይብለም አለ። ያው እኛ አሁን ረብቻ አካባቢ ነው ያለ ነው። ያው አቅም ያለው ለእግር ጉዞ ነው የወጣው። ለመሀል ከበረ መሳሪያ ገድለውም መንገድ ላይ እንደዛ በወርወራ በምናምን ሞትም አለ። ሁሉም ለራሱ ህይወት ልጅም ሳትል ምን ሳትል ሩጫ ነበር።
ለጊዜው ማረፊያቸውን ራብቲ ወደምትባል አነስተኛ ከተማ ያደረጉት አቶ አህመድ በስደት ሂደቱም ውስጥ አሳዛኝ ሰብአዊ ጉዳቶች ደርሰዋል ብለዋል።
ብዙ ከሳራ ደርሶብናል። እንግዲህ መቋቋሚያም የለም እኔ የለ ያው የሚበላም የሚጠጣም ያው የምትጠለልበት እንኳን የሌለ ማህበረሰብ ያው ምን እንደሚያስፈልግ ዛፍ ስር እንደሚኖር ልጅም ህፃንም ይዘህ አይኑን እያየህ እንግዲህ እንባ ማንባት ነው እንጂ።
ሌላው አባአላ ውስጥ በንግድ ስራ አተዳደር ነበር ያሉት መሐመድ ሳልህ የህወሓት ኃይሎች በሚሰነዝሩት የከባድ መሳሪያ ጥቃት ምክንያት አካባቢያቸውን ለቀው ወራብቲ ከተማ መምጣታቸውን ይናገራሉ።
ዝንተ በከፈተ ጦርነት በከባድ መሳሪያ ከተማውን ሲደበድብ ለብቻ ሳይሆን ማህበረሰቡም እንዳለ ነው ተፈናቀለ። በሌሊቱ ነው የወጣ ነው። መኪናም አይገኝም በዛ ሰዓት። ንብረቱም እንዳለ እዛው ጥለን ነው እንትን የወጣ ነው። አሁንም መጠቀም ብዙ አላገኘንም። ታይለን ያለ ነው። አሁን ከረብቲ ከፍ ብለው ረብቲ የሚባል አካባቢ
መጠለያም አላገኛችሁም?
መጠለያ ያገኙም አሉ፣ ግን አብዛኛው ብዙዎቹ አላገኙም። አጠቃላይ የከተማው ማህበረሰብ እንዳለ እንትን ስላለ ከተማ አሁን ረብቲም ራሱ ትንሽ ከተማ ነች።
ከተማዋ መሸከም ከሚገባት በላይ በርካታ ተፈናቃዮችን እንደያዘች የሚጠቁሙት አቶ መሐመድ በዚህም ምግብና መጠለያ ማግኘት አስቸጋሪ ሆኗል። አሳሳቢ የመድኃኒት እጥረት ተከስቷል። ከመንግስት በኩል የሚደረገውም ድጋፍ ህይወትን ለማቆየት እንጂ በቂ አይደለም ብለዋል። አስተያየት ሰጪው የአካባቢው ተጋግዞና የመኖር ባህል ባይኖር ጉዳቱ አስከፊ ሊሆን እንደሚችል ጠቅሰዋል። ላፍታ ባገኙት አጋጣሚ ወደ አባአላ ተመልሰው ንብረታቸውን ለመመልከት ሙከራ አድርገው እንደነበር ያስታወሱት አቶ መሐመድ የንግድ ድርጅታቸውን ባለበት እንዳላገኙት ተናግረዋል። ወደ ከተማዋ ለመዘረቅ ሙከራ አድርገው ነበር ያሏቸው የህወሓት ኃይሎች አካባቢውን መዝረፋቸውንና መውሰድ ያልቻሉትንም ማውደማቸውን አመልክተዋል።
ተመልሰን ስታይ እንዳለ ተገርፏል። ደግሞ እዛ በሌሊት ገብቶ ነበር እነሱ በሰዓት ያለን ከተማውን ደቋል። በጣም ለሌ ከተማ ገብቶ ከተማ ላይ የነበረው ንብረት እንዳለ ፈረካክሶ የወሰደ ወስዶ ፈረካክሶ ነው ሄደው ሊቡተቱ ንብረት የለም።
በሌላ በኩል የአብአላ ከተማ ከንቲባ ከ60 ሺህ የሚልቁ ተፈናቃዮችን በሶስት መጠለያ ካምፖች ለማሰባሰብ ቢሞከርም አሁንም በተበታተነ መንገድ ተፈናቅለው የወጡ ሰዎች መኖራቸውን አመልክተዋል።
በጣም በየቦታ ተበታትኖ ነው የነበረው መጀመሪያ አካባቢ ህዝቡ ማለት ነው። ስለዚህ ወደ ሶስቱም የመሰብሰብ ስራ ጀምረን ያው በሶስት ቦታ ላይ አስፍረናቸዋል። እዛ ላይ ነው አሁን በሶስቱ በተመረጡ ሶስት አይዲፒ ሴንተሮች ላይ ነው አሁን ድጋፍ ተጀምሮ ያለው ማለት ነው። አሁን ተጀምሯል እዛ በየቦታው ላይ ማለት ነው። ቦታዎቹም ቢድሉም ይባላል፣ ሁለተኛው ደግሞ እርኩዲ ነው፣ ሶስተኛ ደግሞ ያው ጉቤ ነበረ። ጉቤ ባደረግነው ጥናት አሁን ላይ እዛ ለማስፈር ትንሽ ችግሮች ስላጋጠሙ ወሰማ ላይ ነው ያደረግነው። እዛ ሶስት አይቶች ላይ ሆኖ የሚረዱ ሰዎች ወደ 30 ሺህ አካባቢ የሚሆኑ ሰዎች ናቸው። ሊጨምር ይችላል። በየርቆ ሂዶ የነበሩ ሰዎች ገና አሁን እየተመለሱ ያሉበት ሁኔታ ገና ስላለ ማለት ነው። እነሱ በሚተኩሱት መሳሪያ በጣም ብዙ ንጹሐን ስለሞቱ ህይወታቸውን ለማትረፍ ሲሉ ወደ ጫካና ወደ የተራራው ሂዶ እዛ አካባቢ ነው ያሉት። ከተማ ላይ ህዝብ የለም።
ለተፈናቀሉ ሰዎች በክልሉና በበጎ አድራጊ ተቋማት በኩል ሰብአዊ ድጋፍ ለማድረግ ቢሞከርም ከችግሩ ስፋት አንጻር ድጋፉ አነስተኛ መሆኑን ያስታወሱት ከንቲባው ለአገር አቀፍና ለዓለም አቀፍ ማህበረሰብ የእገዛ ጥሪ አስተላልፈዋል።
የክልሉ መንግስት ድጋፍ እያደረገ ነው፣ የተለያዩ ግብረሰናይ ድርጅቶችም ድጋፍ እያደረጉ ነው። ቢሆንም ግን በቂ አይደለም። በጣም ድጋፍ ያስፈልጋል። እያንዳንዱ በየአካባቢ ያሉ ህዝብ በጣም ተበታትኖ እየተቸገረ ያለበት ሁኔታ ስላለ፣ በብርድም በረሃብም እየተቸገረ ያለበት ሁኔታ ስላለ አሁንም ትልቅ ድጋፍ እንፈልጋለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን ለዘገባው አመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የዕለተ አርብ ምሽት ዝግጅታችንን ነው። ወደ ተከታዩ የመጽሔት ርዕስ ወስዳችኋለሁ። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች ባለፈው ማክሰኞ ያወጣው ዓመታዊ ሪፖርት ከአስር በላይ በሚሆኑ ሀገሮች ወታደራዊ መፈንቅለ መንግስቶች ቢደረጉም በዓለም ዙሪያ ተስፋ ሰጪ የሆኑ ዲሞክራሲ እድገቶች ተመዝግበዋል ሲል አስታውቋል። የሄንሪ ሬጅዌልን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
በማይንማር ወታደራዊ ኃይል ባለፈው አመት የካቲት ላይ በዲሞክራሲያዊ መንገድ የተመረጠውን መንግስት ፕሬዝዳንት ዊን ሚንጉንና የግዛቲቱን አማካሪ አሳን ሱኪን በማሰር ስልጣን ላይ ሊወጣ ችሏል። በተመሳሳይ በኒካራጓም ከህዳሩ ምርጫ በፊት የተቃዋሚ ፓርቲ አባላትን በሀገር ክህደት ተከሰው እንዲታሰሩ የተደረገ ሲሆን ፕሬዝዳንት ዳንኤል ኦርቴጋ በስልጣን ላይ መቆየታቸውን አረጋግጠዋል።
The conventional wisdom these days is that autocrats are in the ascendancy.
የዘመኑ ብልሃት ይሁን የመጣው ነገር አምባገነኖች በፍጥነት እየጨመሩ ዲሞክራሲያዊ መሪዎች ደግሞ ቁጥራቸው እየቀነሰ መሄዱ ነው። ነገር ግን ያለፈውና መስንቃኝ የአመለካከት ቀላልና ብዙም ትርጉም የማይሰጥ ነው።
በሌላ በኩል ዩጋንዳም እንዲሁ እንደ አውሮፓውያን አቆጣጠር በ2021 ዓ.ም ተመረጠ ባካሄደችው ምርጫ የጸጥታ ኃይሎች ጋዜጠኞችና የተቃዋሚ ደጋፊዎችን በመምታትና በማሰር እንዲሁም በመግደል ጭምር የተቃዋሚ ስብሰባዎችን ከበተኑ በኋላ ፕሬዝዳንት ዩዌሪ ሙሴቬኒ በድጋሚ ሊመረጡ ችለዋል። ኬኔዝ ሮዝ የሂዩማን ራይትስ ዋች ስራ አስፈጻሚ ዳይሬክተር ናቸው።
Popular protests for democracy against the autocrat.
በታይላንድ፣ ማይናማር፣ ሱዳን፣ ዩጋንዳ፣ ኒካራጓ፣ ኩባ፣ ፖላንድ እንዲሁም በብዙ የዓለም ሀገራት አምባገነኖችን በማውገዝ ዲሞክራሲን በመሻት የተቀጣጠሉ የተቃውሞ ሰልፎችን አይተናል። እነዚህ ለሰብአዊ መብት፣ ለዲሞክራሲና አምባገነን አመራርን በማውገዝ እየጨመሩ የመጡ ድጋፎች ናቸው።
ይሁን እንጂ ዲሞክራሲ ማደጉን አመላካች የሆኑ ምልክቶችም አሉ ይላሉ ሮዝ።
To maintain power by force is a very short term strategy.
ስልጣንን በኃይል ለመያዝ መጣር በጣም ያጭር ጊዜ ስልት ነው። በማይናማር ከአመታት በፊት ጁንታው የፈጸመውን መፈንቅለ መንግስት ካየነው ያላቸው ነገር ኃይል ብቻ ነው። ህዝቡ በአጠቃላይ ይቃወማቸዋል።
ባለም ላይ በ10ሺዎች የሚቆጠሩ ለሰብአዊ መብትና ለዲሞክራሲ የቆሙ ሰዎች ታስረዋል፣ ተመተዋል አሊያም ተገድለዋል። በሩሲያ የተቃዋሚዎች መሪ አሌክሲ ናቫልኒ ከፍተኛ የሆነ የነርቭ ጉዳት ከደረሰበት በኋላ በእስር ላይ ይገኛል። በቻይናም እንዲሁ የዲሞክራሲ ደጋፊ የሆኑ ለሺዎች የሚቆጠሩ የለውጥ አቀንቃኞች በእስር ላይ ይገኛሉ። ሪፖርቶች እንደሚያሳዩት ፍትሃዊ ምርጫን በሚደግፉ ሀገራት ደግሞ የተቀናቃኝ ፖለቲከኞችና ምርጫ አስፈጻሚዎች ዘምነዋል ይላሉ ኬኔዝ ሮዝ በድጋሚ።
Many parts of the world
ሰፊ ፖለቲካዊ ትብብሮችና ዲሞክራሲያዊ ጥምረቶች ተፈጥረዋል። እነዚህ ጥምረቶች ናቸው የቼክ ሪፐብሊክን ጠቅላይ ሚኒስትር ባቢስ እንዲሁም የእስራኤሉን የቀድሞ ፕሬዚደንት ኔታንያሁን ከስልጣን ያስወጡት። እንዲሁም እነዚህ ጥምረቶች ናቸው ፕሬዚደንት ጆ ባይደን ተቀናቃኛቸውን ዶናልድ ትራምፕን እንዲያሸንፉ ከጀርባ ሆነው የረዱት። ዛሬ የሃንጋሪ መሪ ኦርባንና የቱርኩ ኤርዶዋንን እነዚህ ተመሳሳይ ጥምረቶች ናቸው በእጃቸው ያስገቡትን ስልጣን አጣብቂኝ ውስጥ የጣሉባቸው።
ሂዩማን ራይትስ ዋች የዲሞክራሲያዊ ሀገራት መሪዎች እንደ ግብጽና ሳዑዲ አረቢያ ላሉ አምባገነን ሀገራት የሚያደርጉትን ድጋፍ በማቆም በሀገራቸው ውስጥ ላሉ ችግረኛ ዜጎች የኮቪድ-19 ወረርሽንና የአየር ንብረት ለውጥን ለመቋቋም ሰፋፊ ስራዎችን እንዲሰሩ አሳስቧል።
እንደ ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወዲህ ወደ ዩናይትድ ስቴትስ የሚመለሰን ዘገባ ነው እናሰማችሁ። በዩናይትድ ስቴትስ በከፍተኛ ደረጃ ተላላፊ በሆነው ኦሚክሮን የኮሮና ቫይረስ ዝርያ የሚያዙ ሰዎች ቁጥር በከፍተኛ ሁኔታ እየጨመረ ባለበት ወቅት ፕሬዚዳንት ጆ ባይደን የአፍና አፍንጫ መሸፈኛ ጭንብልና በቢሊዮን የሚቆጠር የቤት ውስጥ መመርመሪያ መሳሪያዎችን በነጻ በማሰራጨት ወረርሽኙን የመዋጋት ጥረታቸውን ማጠናከራቸውን አስታውቀዋል። ሆኖም ለጤና እኩልነት የሚከራከሩ ቡድኖች የአንድን ሀገር የመከላከል አቅም ብቻ በማጠናከር ዓለም አቀፍ ወረርሽኝ ማስቆም እንደማይቻል ዓለምም እርዳታ እንደሚፈልግ እየተናገሩ ነው። የዋይት ሀውስ ዘጋቢያችን አኒታ ፓውል ከዋሽንግተን ዲሲ አጠናቀረችውን ዘገባ ስምንሽ የቆየ እንዲህ ታቀርበዋለች።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ሀገራቸውን አስፈላጊ በሆኑ መሳሪያዎች በማጥለቅለቅ ኦሚክሮን የተሰኘውን የኮቪድ-19 ዝርያ ለማጥፋት እየጣሩ መሆናቸውን ተናግረዋል። ለዚህም የፊት መሸፈኛ ጭንብሎችና 500 ሚሊዮን የቤት ውስጥ መመርመሪያ መሳሪያዎች በነጻ አሜሪካ ውስጥ እንደሚሰራጩ ሐሙስ ዕለት ያስታወቁ ሲሆን ይህም ቀደም ሲል እንደሚሰራጭ ተነግሮ ከነበረው 500 ሚሊዮን ተጨማሪ ነው። ይህ ማለት በአሜሪካ የሚኖር ማንኛውም ሰው ቢያንስ 3 ነጻ የመመርመሪያ መሳሪያዎችን ማግኘት ይችላል። የጤና ዋስትና ያላቸው ሰዎች ደግሞ በወር ውስጥ ለሚያደርጓቸው 8 ምርመራዎች ያወጡት ገንዘብ ይመለስላቸዋል። በእነዚህ ሁሉ ጥረቶች መሃል ግን ራስን ከቫይረሱ ለመከላከል አሜሪካኖች የህክምና ባለሙያዎችን ምክር መተግበር አለባቸው ሲሉ ባይደን አሁንም እየወተወቱ ነው።
So the single most important thing to determine your outcome in this pandemic.
በዚህ ወረርሽኝ ውስጥ የሚኖረንን ውጤት የሚወስነው ዋናው ነገር ክትባት መውሰዳችን ነው። እስካሁን ካልተከተባችሁ የተከተቡትን ወደ 210 ሚሊዮን የሚጠጉ አሜሪካውያንን ተቀላቀሉ። ክትባቱን የወሰዳችሁ ደግሞ የማጠናከሪያ ክትባት የወሰዱትንና ጠንካራ የመከላከል አቅም ያላቸውን ወደ 80 ሚሊዮን የሚጠጉ አሜሪካውያንን ተቀላቀሉ።
በአሁኑ ወቅት በኦሚክሮን ምክንያት እየተባባሰ ያለው የኮሮና ቫይረስ ወረርሽኝ በዩናይትድ ስቴትስ ውስጥም ሆነ በዓለም ዙሪያ እስካሁን ከተመዘገበው ቁጥር ከፍተኛ የሆነ ሰው በሆስፒታል ውስጥ እንዲገባ አድርጓል። ይህ አዲስ ዝርያ ለመጀመሪያ ጊዜ የተገኘው በደቡብ አፍሪካ ሲሆን በወሩ መጀመሪያ ላይ የአሜሪካ ድምጽ አናግሯቸው የነበሩ የሀገሪቱ ዋና የሳይንስ ባለሙያዎች እንደሚሉት ዩናይትድ ስቴትስ ይህን ወረርሽኝ ማቆም የምትፈልግ ከሆነ በድንበሯ ውስጥ ካለው ውጪ ማሰብ መጀመር አለባት። ዶክተር ሳሊም አብዱል ካሪም የመጀመሪያውን የደቡብ አፍሪካን የኮቪድ ግብረ ኃይል የመሩ ባለሙያ ናቸው።
አፍሪካ
ክትባቱን ማግኘትና እንደሌሎቹ አገራት ከፍተኛ የክትባት ስርጭት ሊኖራት ይገባል። ምክንያቱም ቫይረሱ እኛን ልክ እንደሌላው ነው የሚያጠቃው። እኛም እንደሌላው ለከፍተኛው በሽታ እንጋለጣለን። እንደሌላ ሁሉ እኛም በኮቪድ-19 እንሞታለን። ስለዚህ መከተብ አለብን። የሚያስፈልገንንም ክትባት ልናገኝ የምንችልበት መንገድ ሊኖር ይገባል።
የጤና ፖሊሲ አቀንቃኞች እንደሚሉት ማንኛውም ቫይረስ ክትባቱን ባልወሰዱ ሰዎች ውስጥ በቀላሉ በመራባት አደገኛ የሆኑ አዳዲስ ዝርያዎችን መፍጠር ይችላል። በዚህ ዙሪያ ያናገርናቸው ቶም ሃርት አንድ ዘመቻ በተሰኘ የጤና ፖሊሲን በሚያቀነቅን ድርጅት ውስጥ በኃላፊነት ያገለግላሉ።
If it is managed in the United States and unmanaged with half the planet that
ወረርሽኙ በዩናይትድ ስቴትስ ውስጥ በቁጥጥር ስር ውሎ የክትባት አቅርቦት በሌለበት ቀሪው ግማሽ ዓለም በቁጥጥር ስር ካልዋለ ሌሎች ተጨማሪ ዝርያዎች እየተፈጠሩ ይሄዳሉ። ይሄ ቫይረሱ ራሱን ያባዛ በሄደ ቁጥር ነው ደግሞም የበለጠ ተላላፊ የበለጠ ገዳይ እንዲሆን ያደረግነው ነው።
በአሜሪካ ውስጥ በሚደረጉ የኮቪድ ምርመራዎች ከአራት ሰዎች አንዱ ቫይረሱ እንዳለበት እየተረጋገጠ ባለበት በዚህ ወቅት የባይደን አስተዳደር የበሽታውን በፍጥነት መስፋፋት ለመቆጣጠር ፈጣን ምላሽ እየሰጡ አይደለም የሚል ትችት እየደረሰባቸው ነው። የዋይት ሃውስ ቃል አቀባይ ጄን ፓስኪ በበኩላቸው ቫይረሱ በሚሰራጭበት ፍጥነት ለመጓዝ ከፍተኛ ጥረት እየተደረገ እንደሆነና ከፍተኛ ውጤት እየተመዘገበ መሆኑንም ገልጸዋል።
What we've been working to implement is building on the steps we've taken over the last
6 months. ከዛ በላይ በሰራነው ላይ ተጨማሪ የሚሆኑ ስራዎችን ተግባር ላይ ለማዋል እየጣርን ነው። እንደሚታወሰው ፕሬዝዳንቱ ስልጣን ላይ ሲወጡ አንድም ጥቅም ላይ የዋለ የቤት ውስጥ መመርመሪያ መሳሪያ አልነበረም። አሁን ግን 9 አይነቶች አሉ።
የባይደን አስተዳደር በዚህ አመት 1 ቢሊዮን የክትባት ጠብታዎችን ለዓለም ለመለገስ ቃል የገባ ሲሆን ባይደን ሌሎች ባለጸጋ ሀገሮች የሚለግሱትን የክትባት መጠን እንዲጨምሩም ጠይቀዋል። ይህ ወረርሽኝ መቼ ያበቃል የሚለው የብዙዎች ጥያቄ ነው። የህክምና ባለሙያዎችም በአንድነት የሚስማሙበት ትክክለኛው ምላሽ በየትኛውም ቦታ የሚኖሩ ሁሉም ሰዎች ቫይረሱን መከላከል ሲችሉ ነው የሚል ነው።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ለዚህ ክፍል ቀዳሚ ለሆነው ቅንብር ወደ ደቡብ እናቀናለን። በደቡብ ክልል የሚገኙ የተለያዩ ዞኖች ከብቶቻቸው በድርቅ እየሞቱባቸው ለሚገኙ በኦሮሚያ ክልል ለቦረና ዞን አርብቶ አደሮች ድጋፍ እያደረጉ መሆናቸውን የዞኖቹ ባለስልጣናት ለአሜሪካ ድምጽ ገለጡ። የጌዲዮ ዞን ገደብ ወረዳ አስተዳደር ከ10000 በላይ ከብቶችን ተቀብለው ድጋፍ እያደረጉና ግጦሽ መሬት ማሰማራታቸውም ተገልጧል። የቦረና ዞን ምክትል አስተዳዳሪ አቶ አብዲ ሰላም ዋሪዮም ከ100000 በላይ ከብቶች በድርቅ መሞታቸውን ገልጠው ለተደረገው ድጋፍ ምስጋና አቅርበዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተከታትሎታል።
በገዲኦ ዞን የገደብ ከተማ ከንቲባ አቶ ሚሄር ተፈሪ ከቦርና ዞን የመጡ በሺዎች የሚቆጠሩ ከብቶችን ተቀብሎ በግጦሽ መሬት ላይ ማሰማራታቸውን አስታውቋል።
ከብቶቹ በተለያየ ጊዜ ነው የመጡት። ኦልሞስት ከአንድ ወር በላይ ሆኗቸዋል። አንደኛ ግጦሽ መሬት አለን በቂ። ይህንን ከማህበረሰቡ ጋር በመነጋገር ያው በጎን የኛ የማህበረሰቡ ከብቶች የሚሉበት ተለይቶ ቀሪው ላይ እነሱ እንዲያሳርፏቸው አደረግን። ሌላው ደግሞ ጥበቃም ስለሚያስፈልጋቸው እንደኛም የአካባቢ ታጣቂዎች ተመድበው የተለየ ሌላ ጉዳት ደግሞ እንዳደርስባቸው ጥበቃ እንዲደረግ ያደርገናል። ግጦሹ እስካሁን አላለቀም። ጥሩ ደረጃ ላይ ናቸው። እያገገሙ ነው ከብቶቹ።
የዞኑ ህዝብ ሌላም ድጋፍ ለማድረግ ዝግጁ መሆናቸውን ገልጦልናልም ብለዋል።
በሚያስፈልገን እኛንም ጠይቁ እያለን አሁን ማህበረሰቡ ካለን ነገር እናካፍላለን። ያው ኢትዮጵያዊነት እንግዲህ ለዚህም ጊዜ ነው፣ በመተሳሰብ የተደረገ ነው።
የጋሞ ዞን አስተዳደር ደግሞ በቦርና ዞን በድርቅ ለተጎዱ ዜጎች ድጋፍ ያደረገ ሲሆን የተደረገውን ድጋፍ የዞኑ ዋና አስተዳዳሪ አቶ ብርሃኑ ዘውዴ ለአሜሪካ ድምጽ ተናግሯል።
ይዘነይር ነው ድጋፍ የከብቶች መኖ ነው። በመጠን 195 ቶን የሚመዝን በ25 የጭነት መኪኖች ጭነንላቸው ነው የወሰድነው። እጅግ ተመራጭ ለከብቶች ተስማሚ መኖ ነው። ከዚሁ አዘጋጅተን ይዘን ሄድ ነው። በእርግጥ በዚህ የሚያቆም ብቻ ሳይሆን በቀጣይነትም አንድ አማራጭ አስበን ነበር። አልሆነልንም ማቆያ ከብቶችን ተቀብሎ ለማቆየት አቅደን አልተሳካልንም። ነገር ግን በቂ ሳር ስላለ በቂ መቅረብ የሚችል መኖ ስላለን በቀጣይነትም አቅም በፈቀደ እኛም ጭነን ለመውሰድ ከዚያም በጎ ፈቃደኛ ተሽከርካሪዎችን ካገኘን እና ሌሎችም ተሽከርካሪ የሚያስተባብሩ ካገኘን መኖውን ከዚህ አዘጋጅተን ለመላክ አቅደናል።
ድጋፉ ከህዝብና ከዞኑ መንግስት መደረጉን የተናገሩት አቶ ብርሃኑ በቀጣይም የህዝቡን አብሮነት ለማጠናከር ተጠናክሮ ይቀጥላል ብሏል።
ለዚህ ያነሳሳን እንግዲህ አንዱ መተሳሰብ ነው። በተለያየ መልክ ችግር በተለያየ አካባቢ ሲደርስ ተጋግዘን የተሻገርን መተናል። እንደ ሀገር ከጫፍ ጫፍ ስንተጋገዝ ቆይተናል።
እናንተ ጭናችሁ ምን ነው ይዛችሁ ስትሄዱ እዛ ያሉ አርብቶ አደሮች ምን እንደ ተሰማቸው?
በጣም እውነት ለማውራት ልብ የሚነካ ነበር። መኪኖቹ በቆሙባቸው መንገድ ላይ እንኳን ሳሩን አይቶ ሰው የሚሆነውን ሁኔታ ወይም መኖውን አይቶ የነበራቸውን ፊሊንግ ከዚያ ትንሽ ቢሆን መኪና ከቆመበት ወጭቆ ለእንስሳቶቻቸው ለመጣል ሲሞክሩ በጣም ልብ የሚነካ ነው። ቦታው ላይም ስንደርስ የነበረው አቀባበል ምን ያክል ለእኛ ቀላል የሚመስል እኛ በቀላሉ ለመደገፍ ይዘን ይሄድ ነው እዚያ ላለው ህብረተሰብ ምን ያክል ዋጋ እንዳለው ፊል እንድታደርግ ያንን እንድታስተውል የሚያደርግ ነበር። አባገዳዎች፣ የዞኑ ዋና አስተዳዳሪ እና ሌሎች ግብረ ኃይሎችን በጋራ ነው የተቀበሉ። ለእኛ ትንሽ የሚመስል ግን እዚያ የብዙ ከብቶችን፣ የብዙ እንስሳቶችን፣ የብዙ ሰውን ህይወት መመሰቃቀል ሊታደግ የሚችል እንደሆነ የሚገልጽ ነበር።
በገዲኦ ዞን ገደብ ወረዳ ከብቶቻቸውን ካስጠለሉ ቁጥራቸው ከበዙ ከቦርና አርብቶ አደሮች ውስጥ አንዱ የሆኑት የድቡልቅ ወረዳ ፊሎ ቢቃ ቀበሌ አርብቶ አደር አቶ ጎጂ ማልቻም 2000 ከብቶቻቸው ወረዳው እየተጠበቀ መሆናቸውን ዛሬ ለአሜሪካ ድምፅ ተናግሯል። በዞኑ የተከሰተው ድርቅ በዝናብ እጥረት የተፈጠረ መሆኑንም አቶ ጎጂ ገልጧል። ወደ ገደብ ከመጡ በኋላ የከብቶቻቸው ጤንነት መሻሻል ቢያሳይም የህክምና አገልግሎትና የውሃ አቅርቦት እንደሚያስፈልጋቸውም ጠቁሟል። የቦርና ዞን አርብቶ አደሮች የተደረገላቸው ያለው የመኖ ድጋፍ ከብቶቻቸው እንዳይሞቱባቸው በማድረጉ ደስተኛ መሆናቸውን ገልጠው ዘላቂ መፍትሄ የሚያስገኝ ሁሉን አቀፍ እርምጃ እንዲወሰድም ጠይቋል። የቦርና ዞን ምክትል አስተዳዳሪ አቶ አብዱሰላም ዋሪዮም ድርቁ የተከሰተው ዞኑ በአመት ሁለት የሚያገኘው ዝናብ ባለመጣሉ ነው ብለዋል።
ገናና የሀገያ ዝናብ የሚባል ነው። የገና ዝናብ የሚባለው የክረምት መጋቢት 15 በኋላ የሚጠበቅ ዝናብ ነው። የሀገያ ዝናብ የሚባለው ደግሞ ከመስከረም 15 ጀምሮ የሚዘንብ ዝናብ ነበረ። እነዚህ ዝናቦች ፌል ስላደረጉ ዞኑ ረዲ ድርቁ ውስጥ ገብተዋል። በዚሁ ምክንያት ከብቶች እየተጎዱ ነው ያሉት። በመንግስት በኩልም በተለያዩ ወገን ለወገን ተብሎ የተለያዩ ኤንጂዎችም ድጋፍ ሲያደርጉ ነበር የቆዩት። አሁንም እያደረጉ ነው ያሉት። ጀነራሊ ስናይ ከ106,000 በላይ ከብቶች ሞቷል። የተለያዩ ድጋፎች ደግሞ ከኦሮሚያ ክልልም ከፌደራል መንግስትም ለህዝብ እየተደረገ ነው ያለው። በህዝብ በኩል እስካሁን የተነሳ በሽታም ወረራም ያለ ነገር የለም። በከብቶች በኩል ደግሞ መኖ አቅርቦት ላይ እንደ ችግር የሚታዩ ነገሮች አሉ።
ከደቡብ ክልልና ከሌሎች አካባቢዎች የሚደረገው ድጋፍ የህዝባችን ችግር እያቃል ነው ስሉ ተናግሯል።
አርብቶ አደሩ እዚህ አካባቢ ሳርም ውሃም ስለሌለ ወደ አጎራባች ዞኖች
ወደ ጉጂ ወደ ድዳዋ ወረዳ መልካሶዳ ቡሌሆራ መባሉ ወረዳዎች ተጎዳኝቶ ነው ያለው። እንደውም ደቡብ ክልል አካባቢ ወደ ኩንጅ ወደ ኮንሶ ወደ ቡርጂ እንደውም ወደ ገዲዮ ዞን ገደብ አካባቢ ተጎዳኝቶ ነው ያለው። እስካሁን እዛ አካባቢ ያለው ማህበረሰብም መንግስት ማውጥሮችም ከዚህ ተፈናቅሎ ወደዛ ሄዱትን ማህበረሰብ በደምብ እየተከባከቡ ያሉበት ነገር አለ ማለት ነው።
በቦርና ዞን በተከስተ ድርቅ 106000 ከብቶችና 1500 የጋማ ከብቶች መሞታቸው የተገለጠ ሲሆን በቦርና ዞን ከ6 ሚሊዮን በላይ የቤት እንስሳት እንደሚገኙ ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ ተከታዩ ርዕስ እናልፋለን። በሶማሌ ክልል በተከሰተው ድርቅ ሳቢያ የሞቱት እንስሳት ቁጥር ከ160000 በላይ መድረሱን ክልሉ አስታወቀ። ተጎጂዎችን ለመደገፍም ክልሉ ልዩ ልዩ ስራዎችን እየሰራ መሆኑን የገለጸ ሲሆን የአዲስ አበባና ድሬዳዋ ከተማ አስተዳደሮችም ለድርቁ ተጎጂዎች በገንዘብና በአይነት ድጋፍ ማድረጋቸው ተገልጧል። አዲስ ቸኮል ዝርዝር ዘገባ ይዟል።
በያዝነው ዓመት መጀመሪያ መዝነብ ያለበት ዝናብ ባለመዝነቡ በሶማሌ ክልል የተከሰተው ድርቅ ከ160000 በላይ የቁም እንስሳትን ለሞት መዳረጉን የክልሉ መንግስት አስታወቀ። የክልሉ መንግስት የኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ አብዱልቃድር ረሺድ ለአሜሪካ ድምጽ እንዳስታወቁት ባለፉት ጥቂት ሳምንታት ብቻ 14000 ገደማ እንስሳት ሞተዋል ብለዋል።
እስካሁን ባለን መረጃ 2.4 ሚሊዮን ባለፈው ሰፊ አሰስመንት ተሰርቶ ጉዳት መጠኑ ተካፋይ ወይ ተጋላጭ የሆኑት ማህበረሰብ 2.4 ሚሊዮን መሆኑን ወይ 2 ሚሊዮን 400 ሺህ ህዝብ መሆኑን እንዳረጋገጥነን ታወቃል። የእንስሳት ቁጥር እየጨመረ ነው ከጊዜ ወደ ጊዜ። ያው እንስሳቱን እንደ ሰውን የማዳን ያው ሰውና እንስሳን ማገናኘት ይከብዳል። እንስሳት መኖ እና በውሃ እጦት እንስሳቱ እያለቀ ነው። 146000 አካባቢ የነበረው የእንስሳት ቁጥር ወደ 160000 የተለያዩ እንስሳት እንዲሁም ፍየል፣ በጎች፣ ከብት፣ የቀንድ ከብት፣ ግመሎች ያለቁት እንስሳት እነዚህ ናቸው።
በሀገሪቱ ሲካሄድ በነበረው ጦርነት ምክንያት ድርቁ ትኩረት ሳይሰጠው እንደቆየ የተናገሩት አቶ አብዱልቃድር አሁን ግን ትኩረት ማግኘት እንደጀመረና የአዲስ አበባና ድሬዳዋ ከተማ አስተዳደሮችም ድጋፍ ማድረግ መጀመራቸውን ተናግረዋል።
በዚሁ ሳምንት ውስጥ የተረከብነን የገንዘብም የእህል እርዳታም አለ። ድሬዳዋ ከትላንት ወዲያ 10 ሚሊዮን ገንዘብ ለሶማሌ ክልል ድጋፍ መስጠቱ ይታወቃል። እንደዚሁም ዛሬ አዲስ አበባ ከተማ አስተዳደር በከንቲባ ክብርት ወይዘሮ አዳነች አቤቤ የሚመራውን የካቢኔና የአዲስ አበባ ከተማ አስተዳደር አመራሮች በ100 ሚሊዮን ብር የሚገመት የእህል እርዳታ እንደዚሁም ዘመናዊ እህል ከሩዝ፣ ሱካር፣ ወተት፣ ኒዶ ወተት ማለት ነው፣ ቴምር ለማህበረሰቡ ጥሩ ፕሮቲን ኤነርጂ የሚሰጥ ምግብ ነው። ያው እነዚህ የበሰለ ምግብ ነው ለማለትም ይቻላል። 100 ሚሊዮን የሚገመት የሚተመን ምግብ አቅርቦልናል፣ ተረክበናል።
ክልሉ ድርቅ አስከትሎን አደጋ ለመቀነስ እያንዳንዳቸው ከ10-20 ሚሊዮን ብር ዋጋ ያላቸውና ከ200-300 ሜትር ጥልቀት ያላቸው ጉድጓዶችን በመቆፈር ውሃ ለማውጣት ጥረት እየተደረገ መሆኑንም አቶ አብዱልቃድር ተናግረዋል።
በውሃ ቢሮ ምን እየተሞከረ ነው? አንድ ጉድጓድ ውሃ ለማውጣት ከ2 ሳምንት እስከ 3 ሳምንት አካባቢ ጊዜ ይፈጃል። ወጪው ከፍተኛ ነው። አንድ ጉድጓድ ለማውጣት ምናልባት ከ10-20 ሚሊዮን ባለው ገንዘብ ነው አንድ ጉድጓድ ተግባራዊ የምናደርገው። በአንዴ በዚህ አነስተኛ በጀት ብዙ ጉድጓድ እንቆፍራለን ማለት ሳይሆን አንዳንድ ቦታዎች ግዴታ ሲሆንብን አዳዲስ ጉድጓዶችን እየቆፈረን ተግባራዊም እያደረግንን እንገኛለን። ስለዚህ ጥሩ ጊዜ ላይ ነው ያለ ነው። አሁን ጥሩ ተስፋ አለን።
ዘንድሮ አዳዲስ የተቆፈሩ አሉ?
አዎ፣ እስከ 22 ጉድጓዶች ተቆፍሯል። አሁን በዚህ ከ22 ጉድጓዶች ተቆፍሮ አገልግሎት እየሰጡ ይገኛሉ። በጀት ቢኖር ኖሮ የበለጠን ማቴሪያልም ስላለ የበለጠም ይቆፈር ይቻል ነበር።
በዛሬው ዕለት በከንቲባ አዳነች አቤቤ የተመረው የአዲስ አበባ ከተማ አስተዳደር ልዑካን ቡድን ድጋፍ ባደረገበት ወቅት ንግግር ያደረጉት የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፋ መሐመድ የክልሉ መንግስት በ78 ወረዳዎች ውሃ እያቀረበ መሆኑንና የዝናብ ውሃን ለማቆር የሚያስችሉ ግንባታዎችም እየተከናወኑ መሆናቸውን ተናግረዋል።
ግማሹ ከውሃ ከዝናብ አለመኖር ጋር የተያያዘ ነው የችግሩ መነሻ፣ ግማሹ ደግሞ ከህዝባችን አኗኗር የተቀየረ መምጣት ጋር ነው። ስለዚህ በአጭር ጊዜ በመካከል ያለ በረጅም ጊዜ ተይዞ እቅድ ወጥቶ ይሄ ቨልነራቢሊቲ ወይም ይሄ ተጋላጭነት የሚቀረፍበት መንገድ መፈልግ አለብን በሚል ክልሉ እየሰራ ይገኛል። በአሁኑ ሰዓት ያለው የውሃ እጥረት፣ የምግብ እጥረትና የመኖ እጥረት ያለው ሶስቱ ናቸው በዋናነት። የምላሽ ኦብጀክቲቭ አድርገን ያዝነው እኛ በተቻለ መጠን የሰው ሕይወት በድርቅ እና በውሃ እጦትና በምግብ እጦት እንዳይቀረብ፣ ግን በዘላቂነት እነዚህ ነገሮችን ለመፍታት አንደኛ በተለያዩ ቦታዎች የዝናብ ውሃን ለመያዝ ለማቆር መስራት አለብን በሚል በዚህ ዓመትም ወደ 10 የሚሆኑ ግድቦች እየሰራን እንገኛለን። ለዘንድሮ ባይደርሱ ለሚቀጥለው ዝናብ እንዲደርሱልን በማሰብ ነው። አሁን በአሁኑ ሰዓት ግን የውሃ አቅርቦት 78 ወረዳዎች የውሃ እያቀረብ እንገኛለን። መንግስት እያቀረበ ያለው
የሶማሌ ክልል ከራሱ አቅም ባሻገር የክልሉን ባለሀብቶችና በውጭ የሚኖሩ የክልሉን ተወላጆች በማስተባበር ለተጎጆች ድጋፍ እንዲደርስ እያስተባበረ መሆኑንም አቶ አብድርቃድር አስታውቀዋል። ከድሬዳዋና አዲስ አበባ ከተሞች ባሻገር ሌሎች ክልሎችም ተመሳሳይ ድጋፍ ያደርጋሉ ብለው እንደሚጠብቁ የተናገሩት አቶ አብድርቃድር የፌዴራል መንግስቱም የሚጠበቅበትን ድጋፍ ለማድረግ እንቅስቃሴ ላይ መሆኑንና ድጋፉም እስከሚቀጥለው ሳምንት ይደርሳል ብለው እንደሚያምኑ ይገልጸዋል። በሶማሌ ክልል ካሉ 11 ዞኖች 9 በድርቅ የተጎዱ ሲሆን ክረምት ዝናብ ድርቅ ሳይከሰትበት ወደ ቀረው የፋፈን ዞን ከተለያዩ ዞኖች በርካታ አርብቶ አደሮች እንስሶቻቸውን ይዘው እየተሰደዱ መሆናቸውን ባለፈው መዘገባችን ይታወሳል። በሶማሌ ክልልና ጎራባች አካባቢዎች ዋነኛው የዝናብ ወቅት ሚያዝያና ግንቦት ላይ የሚዘንበው በሶማሊኛ አጠራሩ ጉ ወይም የበልግ ዝናብ ሲሆን ለዘንድሮ ድርቅ ተቀዳሚ መንስኤ የሆነው ደግሞ ጥቅምት ላይ የሚዘንበው ዴር የተባለ ዝናብ ባለመዝነቡ ነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ርዕስ ደግሞ ወደ ምዕራብ ኢትዮጵያ ቤንሻንጉል ይወስደናል። በቤንሻንጉል ጉሙዝ የኮቪድ-19 ወረርሽኝ የተስፋፋ በመሆኑ ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ ተገለጠ። የክልሉ ጤና ቢሮ እንዳስታወቀው በተለይ ካለፉት ጥቂት ሳምንታት ወዲህ የወረርሽኙ ስርጭት በስፋት እየጨመረ ነው። ከወራት በፊት ምርመራ ከሚደረግላቸው መካከል ከ5% የማይበልጡ ሰዎች ለቫይረስ ተጋልጠው ይገኙ እንደነበር ተጠቁሞ፣ አሁን ግን ይህ አሃዝ ከ20-30% መድረሱን የጤና ቢሮ የህዝብ ግንኙነት ኃላፊ አቶ ዋቾ ዋቅቦልቾ አስታውቀዋል። አኮር መልካ ዝርዝሩን ይዟል።
በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ነዋሪ የሆነው ወጣት አዩብ ያያ ከአንድ ወር ወዲህ እርሱን ጨምሮ ሌሎችም ሰዎች ጉንፋን በሚመስል በሽታ ተይዘው እንደነበር ተናግሯል።
እንደ ጉንፋን አስመስሎ በአሁኑ ሰዓት ላይ በጣም ብዙ ሰዎችን አጥቅቶ ነው ያለው። ሆኖም ግን ደረቅ ሳል አስመስሎ ትኩሳትም የተለያዩ ነገሮች ኢቨን እኔ ራሱ አጋጥሞኝ ነበር። ሆኖም ግን ቤት ውስጥ ባህላዊ በሆነ ነገር በመመገብ ነው ይህን ለፈወስ የቻልኩት። ሆኖም ግን በአሁኑ ሰዓት ላይ በከተማችን ላይ በጣም በስፋት አለ። ብዙ ሰው አልታመምኩም የሚል ሰው የለም። በጣም በሰፊው ተዳርሶ ነው ያለው ይሄ በሽታ።
የኮቪድ-19ን በተመለከተ በህብረተሰቡ ዘንድ ከፍተኛ መዘናጋት እንዳለ ማስተዋሉን ይናገራል ወጣት አዩ።
አሁን ላይ እንኳን የበፊት ጥንቃቄ ምንም የለም ማለት ይቻላል። በከፊሉ የተወሰነ ቦታዎች ላይ ቢኖርም ማጆሪቲ ግን ምንም አይነት ጥንቃቄ በአሁኑ ሰዓት ላይ የለም። ሰዎችም በዛው ልክ ሌላ በሽታ ነው ብሎ ከመጠንቀቅ ይልቅ ኖርማል ትንሽ ጉንፋን ነው እያሉ ነው ያሉት። በዚህ አጋጣሚ ማህበረሰቡ ቅድመ ጥንቃቄ እንዲያደርግ መክራለሁ ማለት ነው።
የቤንሻንጉል ጉሙዝ ጤና ቢሮ የህዝብ ግንኙነት ኃላፊ አቶ ዋጮ ዋቅቡልቾ ከወራት በፊት ምርመራ ከሚደረግላቸው መካከል ከ5% የማይበልጡ ሰዎች በኮቪድ-19 ሲያዙ እንደነበር ጠቁመው ከጥቂት ሳምንታት ወዲህ ግን ይሄ አሃዝ ማሻቀቡን ተናግረዋል። በምሳሌም ያስረዳሉ።
እንደ ሀገር የተከሰቱ የዚህ የኮቪድ-19 የመጨመር ሁኔታ በክልላችንም በተመሳሳይ መልኩ እየጨመረ ነው የሚገኘው። እንግዲህ ቀደም ሲል ከነበሩት ሳምንታት ስናይ አሁን ያለው በቫይረሱ የመያዝ ሁኔታ የምርመራ ውጤቶችን እንደሚያመለክቱት በየቀኑ ናሙናውን ከሚወሰደው ወደ 20%-30% በላይ ፖዚቲቭ የመሆን ነገር አለ። ላብነት እንኳን ብናነሳ ከዛሬ አንድ ቀን በፊት አሁን በክልሉ ለ243 ሰዎች በተደረገ የላቦራቶሪ ምርመራ 68 ሰዎች ላይ እንግዲህ የኮቪድ ቫይረስ ተገኝቷል።
ኃላፊው በክልሉ ያለውን የኮቪድ-19 ስርጭት ሁኔታም አብራርተዋል።
እስካሁን 61746 የላቦራቶሪ ምርመራ ተደርጎ 4774 ሰዎች በቫይረሱ ተይዘዋል። 4137 ሆም አይዞሌሽን እና በጤና ተቋማት ላይ በተደረገላቸው ህክምና አገግሞ ወደ ህብረተሰቡ የተቀላቀሉ ናቸው። እስከ ትናንት ማለት ነው 597 ሰዎች በቤት ላይ ህክምናቸውን እየወሰዱ ነው ያሉት። በክልሉ አጠቃላይ ኮቪድ ከተከሰተበት ጊዜ ጀምሮ 40 ሰዎች ናቸው ህይወታቸው ያለፈው። አሁን ባለው ሁኔታ ላይ ጽኑ ደረጃ ላይ የለም።
ኃላፊው በክልሉ የወረርሽኙ ስርጭት የጨመረበትን ምክንያት ሲያስረዱ
ይህም ሊሆን የቻለው ይሄ ከተከሰተው ጉንፋን መሰል ወረርሽኝ ጋር ተያይዞ ህብረተሰቡ ጋር ያለው እነዚህ የጥንቃቄ መመሪያዎችን ካለመተግበር ጉንፋን ነው ብሎ ሌሎች ነገሮችን ከመጠቀም ጋር ተያይዞ ወረርሽኙ እየጨመረ ነው የሚገኘው። ይሄ ወረርሽኝ እየጨመረ መገኘቱን የሚያመለክተው ደግሞ ወደ ጤና ተቋማት ለመሰል ህክምናዎች ሂዶ ናሙና የሚሰጡ ሰዎች የፖዚቲቪቲ ሬታቸው እየጨመረ ነው የሚገኘው።
ወረርሽኙ እንዳይባባስም የጤና ቢሮ ከባለድርሻ አካላት ጋር በመተባበር እየሰራ መሆኑን አቶ ዋጮ ገልጸዋል።
እንግዲህ ይህንን ለመከላከል አንደኛው የምንሰራው ስራ የህብረተሰቡን ግንዛቤ የማዳበር ስራዎችን ነው የምንሰራው። ሌላው በክልሉ ጤና ጥበቃ ቢሮ ኃላፊ አሁናዊ የኮቪድ-19 ሁኔታና ህብረተሰቡ ምን ማድረግ አለበት የሚል ለክልሉ በሚገኙ ሚዲያዎች መግለጫ ሰጥተናል። የህብረተሰቡ ግንዛቤ መዳበር ስላለበት በአሶሳዞን ስር በሚገኙ 8 ወረዳዎች ላይ ህብረተሰቡ በሚሰማቸው ቋንቋዎች መልእክቶችን አዘጋጅተን በኦዲዮ ባን የቅስቀሳ ስራ እየተሰራ ነው የሚገኘው። ከበሽታው ዳሰሳና ቅኝት አንጻር ሁሉም ጤና ተቋማት የናሙና ምርመራ ማጠናከር እንዳለባቸው፣ ህብረተሰቡ ከመዘናጋት ወጥቶ የጥንቃቄ መመሪያዎችን ተግባራዊ በማድረግ ወደ ጤና ተቋማት እየሄደ የሚሰጡ የኮቪድ-19 ክትባቶችን እየወሰደ ራሱንና ህብረተሰቡን መጠበቅ እንዳለበት አተኩረን እየሰራን ነው የምንገኘው።
የኢትዮጵያ ጤና ሚኒስቴር በየዕለቱ በሚያወጣው የኮሮና ቫይረስ መግለጫ መሰረት የዛሬ መረጃ ሳይጨምር ትናንት በ24 ሰዓታት ውስጥ 10861 የላብራቶሪ ናሙናዎች ላይ ምርመራ ተደርጎ 2269 ሰዎች ለኮቪድ-19 መጋለጣቸው ተረጋግጧል። በአጠቃላይ በኢትዮጵያ እስካሁን ለቫይረሱ የተጋለጡ ሰዎች ቁጥር 450997 ደርሷል። እስከ ትናንት ድረስ 443 ሰዎች በጽኑ የታመሙ ሲሆን እስካሁን 7090 ሰዎች በቫይረሱ ህይወታቸውን አጥተዋል። ከ10,958,000 ሰዎች በላይ ደግሞ ክትባቱን እንደወሰዱ እስከ ትናንት የነበረው ዕለታዊ የጤና ሚኒስቴር መረጃ ያሳያል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተ አርብ ምሽት ስርጭታችንን ነው። ለምሽቱ የመጨረሻ ያደረግነው ርዕስ ደግሞ ወዲህ ወደ ኒውዮርክ ይመልሰናል። በኒውዮርክ ከተማ ብሮንክስ ተብሎ በሚጠራው ስፍራ በርከት ያሉ የጋምቢያ ተወላጆች የሚኖሩበት ህንፃ መቃጠሉን ተከትሎ ወደ 20 የሚደርሱ ሰዎች ህይወታቸውን አጥተዋል። ይህ አሳዛኝ አደጋ ከተከሰተም በኋላ በከተማይቱ የሚኖሩ አፍሪካውያን ማህበረሰቦች የተለያዩ ድጋፎችን ለማድረግ ጥረት ጀምረዋል። አፍሪካውያን በአንድነት ለተሰኘው ማህበረሰብ እንቅስቃሴ ባልደረባችን ጃክሰን ሙቫንጋን ያሰናዳውን ሀብታሙ ስዩም እንዲህ ያቀርበዋል።
እሁድ ዕለት ነበረ በኒውዮርክ ከተማ ብሮንዝ ክፍለ ከተማ የሚገኘው ባለ 19 ፎቅ የመኖሪያ ህንፃ በእሳት የተያያዘው። በህንፃው የማሞቂያ ስርዓት እክል ምክንያት እንደተቀሰቀሰ የተነገረው እሳት የ17 ሰዎችን ህይወት ቀጥፏል። አብዛኞቹ ሟቾች ትውልድ አፍሪካውያን ናቸው። ስፍራው አፍሪካውያን በብዛት የሚኖሩበት ቀጠና ነው። ሮበርት አጊማን የአፍሪካ ማህበረሰቦች አንድነት የተሰኘ ተቋም የኒውዮርክ ኃላፊ ናቸው።
The African community in the Bronx is a very strong and vibrant community. It's composed of
በብሮንዝ የሚገኘው የአፍሪካ ማህበረሰብ ጠንካራ ንቁና በአህጉሩ ከሚገኙ በርካታ ሀገራት የተውጣጣ ነው። የጋምቢያ፣ ናይጄሪያ፣ የጋና፣ የሴኔጋል፣ የአይቮሪ ኮስትና የሌሎች ማህበረሰብ አባላትም በዚህ ይኖራሉ። ይበልጡኑ የሚታወቀው ግን የበርካታ ምዕራብ አፍሪካውያን መኖሪያነቱ ቢሆንም ከሌሎች ሀገራት የመጡ ማህበረሰቦችም መኖሪያ መሆኑን ማጤን አስፈላጊ ነው። በዚህ የሚኖሩ አፍሪካውያንን በብዛት የሚገኙ ናይጄሪያውያንን በመመልከት ስፍራው የአፍሪካውያን ብቻ አድርጎ የመቆጠር ነገር ቢኖርም ሌሎች ሀገራትና ማህበረሰቦችን የሚወክሉ በርካታ ሰዎችም በዚህ ስፍራ ይኖራሉ ነው ያሉት። በአደጋው ህይወታቸውን ካጡት ነዋሪዎች መካከል አብዛኞቹ ከምዕራባዊት ሀገር ጋምቢያ የመጡ ናቸው። ሮበርት አጊማን ግዙፉ ትዊን ፓርክ ኖርዝ ዌስት ቀጠና 4 ህንፃ በርካታ ጋምቢያውያን ይኖሩበት እንደነበረ ያስታውሳሉ። ጋምቢያኑ ወዳጅ ዘመዶቻቸውን በማምጣት በስፍራው ይኖሩ እንደነበረ፣ ራሳቸውን ሲችሉ ደግሞ በህንፃ የሚገኙ ሌሎች ክፍሎችን ተከራይተው ኑሯቸውን የሚቀጥሉ መኖራቸውን ጠቅሰው ቀስ በቀስ ህንፃው ጋምቢያውያን የበረከቱበት እንደነበረ ለአሜሪካ ድምፅ ተናግረዋል። ቀጠለው ከ30 በሚልቁት ላይ ለህይወት አስጊ የሆነ ጉዳት ተቷል። በርካቶች ድጋፍ እንዲሹም ተገደዋል። ሮበርት አጊማን ተቋማቸው ያደረገው ስላለው ድጋፍ ይህንን ተናግረዋል።
We as African communities together, we are working with some of the other organizations. We haven't been directly
እኛ እንደ አፍሪካውያን ማህበረሰብ ተቋም ከሌሎች ጋር አብረን እየሰራን እንገኛለን። ከጋምቢያ ማህበረሰብ ጋር በቀጥታ አልተገናኘንም። ነገር ግን በርከት ያሉ ጥረቶችን በማስተባበር ረገድ ድጋፋችንን ለመስጠት ተናርተናል። እንዲህ ያለ አሳዛኝ ክስተት በአንድ ተቋም ትከሻ ላይ ብቻ መውደቅ የለበትም። የሁላችንንም ርብርብ ይጠይቃል።
የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ አሉላ ከበደ ከአቀናባሪያች ኤልያስ አስማርና ከተቀሩ ባልደረቦቻችን ጋር በዚሁ እንሰናበታለን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።